የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ነሐሴ 23 2014 ዓ.ም ዝግጅታችን ጀመረ። ዳግም የተቀሰቀሰው የሰሜን ኢትዮጵያ ጦርነት ዛሬም ቀጥሏል።
ያውን ያለው ሁኔታ ሲታሰብ ህዝቡ ያሰበ ያለው የባለፈው አመት ነገር ይደገም ይችላል እያለ ነው ህዝቡ።
ያኔም እንደዚህ ተሰቃይተን ተንገላተን በመከራ ነው የደረስነው። በፊት በመጀመሪያው ጦርነት ከአንድ አመት በፊት ማለት ነው። ያኔ ያልጨረስነው አሁን ልንጨርስ ነበር የገባነው። አንድ አመት አባክነን መጣን። መንግስትም የራሱን ድርሻ መወጣት አለበት ብዬ ነው ማስበው።
ከአንድ አመት በፊት በተደረገው ወረራ የውድድር ነው። በሰው ሀብት፣ በሰው ንብረት፣ በሰው ነፍስ ላይ ጨዋታ ነው የሚመስል። ይሄ በሁለት ጎን ጽንፍ ተይዞ እየተደረገ ያለው ማህበራዊ ሚዲያ ጦርነት ማለት ይቻላል በጣም ከፍተኛ ጉዳት እያደረሰ
በዚህ ዳግም በተቀሰቀሰው የሰሜን ኢትዮጵያ ጦርነት ምክንያት መፈናቀላቸውን ከገለጹልን ነዋሪዎች መካከል ጥቂቶቹን ነው የሰማችሁት። ሙሉ ዘገባው ከዜና በኋላ ይቀርባል። የጦርነቱን ወቅታዊ ሁኔታና በጦርነቱ ምክንያት በነዋሪዎችና በተፈናቃዮች ላይ የሚደርሰውን ስጋት የሚያስቃኙ ዘገባዎችም ይኖሩናል። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን፣ ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የፕሮግራሙ ዋና አዘጋጅ ጽዮን ግርማ አብረውን ያመሻሉ። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እናመሻለን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ እንደምናመሻችሁ። የሰዓቱን የዓለም ዜና የማሰማችሁ ቆንጅት ታዬ ነኝ። ከአልቃይዳ ጋር ቁርኝት ያለው የሶማሊያው እስላማዊ ታጣቂ ቡድን አልሸባብ ኬንያ ወታደሮቿን ከሶማሊያ የማታስወጣ ከሆነ በሀገሪቱ ላይ ጥቃት ማድረሱን እንደሚቀጥል የሚገልጽ አዲስ ማስፈራሪያ አውጥቷል። መሐመድ ዳይሳን ከሞቃዲሾ ያደረሰንን ዘገባ ጽዮን ግርማ ታቀርበዋለች።
አልሻባብ ቅዳሜ ዕለት በእንግሊዝኛ ቋንቋ ባወጣው መግለጫ የኬንያ ወታደሮች ከሶማሊያ ለቀው እስከሚወጡ ድረስ ቡድኑ የኬንያን ከተሞችና ማዕከሎች ኢላማ ማድረጉን እንደሚቀጥል አስታውቋል። የኬንያ መንግስት የእስላም ምድር ሲል በገለጸው ሀገር ላይ ወረራውን የሚቀጥል ከሆነ ቡድኑ በኬንያ ውስጥ ጥቃት ማድረሱን እንደሚቀጥል በዚህ መግለጫ ጠቅሶ መሬታችንንና ሕዝባችንን ከጠብጫሪ የኬንያ ወረራ መከላከላችንን እንደምንቀጥል ልታውቁ ይገባል። የኬንያ ኃይሎች የእስልምና ምድራችንን መቆጣጠራቸውን እስከቀጠሉ ድረስ በኬንያ ከተሞች ላይ ጥቃት ማድረሳችንን እንቀጥላለን ሲል ዝቷል። የዓለም አቀፉ ግጭት አጥኚ ቡድን የምስራቅ አፍሪካ ተንታኝ ኦማር መሐመድ ለአሜሪካ ድምጽ በሰጡት ቃል አልሸባብ የደቀነውን አደጋ አብራርተዋል።
Generally, Al-Shabaab remains a threat to Kenya, both from infiltration across the border and terrorist attacks in other parts of the country.
በአጠቃላይ በድንበር በኩል ሰርጎ በመግባትና በተለያዩ የሀገሪቱ ክፍሎች ላይ የሽብር ጥቃት በማድረስ አልሸባብ ለኬንያ ስጋት መሆኑን ይቀጥላል። የሚፈልገውን ካላገኘ ኬንያን ኢላማ ማድረጉን ይቀጥላል። ፍላጎቱ ደግሞ የኬንያ ጦር በሶማሊያ ውስጥ ያለውን እንቅስቃሴ ማስቆም ነው።
ተቀማጭነቱ በሞቃዲሾ የሆነ የጥናት ተቋም ዳይሬክተር የሆኑት መሐመድ ሁሴን ጋአስ በበኩላቸው ባለፉት ጥቂት ዓመታት ውስጥ አልሻባብ በገንዘብ እየተጠናከረ መምጣቱን አስታውሰው በቅርቡ በኢትዮጵያ የሶማሌ ክልል ላይ ያደረሱት ጥቃትም የበለጠ ለመስፋፋት አቅደው እየተንቀሳቀሱ መሆናቸውን ያሳያል ብሏል።
ባለፈው ሳምንት አንጎላ ውስጥ በተካሄደው ብሔራዊ ምርጫ ወደ 50 ዓመታት ለሚጠጋ ጊዜ ስልጣን ላይ የቆየው ገዢው ፓርቲ MPLA ማሸነፉን የምርጫ ኮሚሽኑ ዛሬ ሰኞ አውጇል። በዚህም የወቅቱ ፕሬዚደንት ዣ ሎሬንሶ ሁለተኛ የስልጣን ዘመን አግኝተዋል። የምርጫ ኮሚሽኑ እንዳስታወቀው የመራጮች ድምጽ በሙሉ ተቆጥሮ የቀድሞው ማርክሳዊው ፓርቲ የአንጎላ ሕዝብ ነጻ አውጪ ንቅናቄ MPLA 51.17% ያገኘ ሲሆን የረጅም ጊዜ ተፎካካሪው ዩኒታ ደግሞ 43.95% አግኝቷል ብሏል። ረቡዕ ዕለት በተካሄደው ምርጫ ድምጹን የሰጠው ከተመዘገበው 50% የማይሞላ መሆኑ ተጠቁሟል። ምርጫው ብርቱ ፉክክር የተካሄደበት ቢሆንም እንደ አውሮፓውያን አቆጣጠር በ1975 ዓ.ም አንጎላ ከፖርቹጋል ቅኝ ግዛትነት ነጻ ከወጣችበት ጊዜ አንስቶ እያስተዳደረ ያለው MPLA ተጨማሪ የስልጣን ዘመን አግኝቷል። የዩኒታው መሪ አዳልቤርቶ ኮስታ ጁኒየር የምርጫ ውጤቱን ውድቅ ማድረጋቸውና የምርጫ ኮሚሽኑ የሰጠው የድምጽ ውጤት ዋናው የተቃዋሚ ፓርቲዎች ቅንጅት ባደረገው ቆጠራ ካገኘው ውጤት ጋር ይጣረሳል ማለታቸው ይታወሳል። ዛሬ በተሰጠው የመጨረሻው የምርጫ ውጤት ላይ ግን ወዲያውኑ የሰጡት አስተያየት እንደሌለ ነው ሮይተርስ የጠቀሰው። ተንታኞች በበኩላቸው በምርጫው ውጤት ላይ ጭቅጭቅ የሚነሳ ከሆነ የጎዳና ላይ ተቃውሞ ሊቀሰቀስ ይችላል፣ አድቤርቶ ኮስታን በመረጡ የተከፉ ደሆች ወጣቶች ዘንድም ሁከት ሊፈጠር ይችላል ብለው ስጋታቸውን አሰምተዋል። የሱዳን ጋዜጠኞች በሀገሪቱ የመጀመሪያ የሆነውን የሙያ ማህበራቸውን አቋቋሙ። ማህበሩን ለማቋቋም የተካሄደውን እንቅስቃሴ የመሩት ጋዜጠኞች ከወታደራዊ መፈንቅለ መንግስቱ ወዲህ ነጻነታችንን መልሰን ለማረጋገጥ ነጻ ማህበር ማቋቋም አስፈላጊ ሆኖ ተገኝቷል ብለዋል። ማህበሩ 1164 አባላት ያሉት ሲሆን ትናንት በተካሄደው የምስረታው ድምጽ አሰጣጥ 659 አባላት እንደተካፈሉን የተገለጸው የቀድሞው አምባገነን የኦመር አልበሽር ደጋፊ የሆኑ ጋዜጠኞች የሚቋቋመው ማህበር የቀደመውን ማህበር ሊተካ አይችልም የሚል የህግ ጥያቄ በማንሳት የትናንቱን የማህበር ምስረታ ድምጽ አሰጣጥ ለማደናቀፍ ሞክረው እንደነበረ ተጠቁሟል። ይሁን እንጂ በሲቪልና ወታደራዊ ጥምር አስተዳደሩ ወቅት የማስታወቂያ ሚኒስትር የነበሩትና የአስመራጭ ኮሚቴው ሊቀመንበር ፋይሰል መሐመድ ሳልህ ሂደቱ ፍጹም ዲሞክራሲያዊ በሆነና ብዙ ጋዜጠኞች በተሳተፉበት መንገድ በስኬት ተከናውኗል ሲሉ አስታውቀዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ብሔራዊ የኤሮኖቲክስ እና የጠፈር ምርምር አስተዳደር ናሳ ሰዎችን እንደገና ወደ ጨረቃ ለማጓጓዝ ታስቦ የተሰራውን ኦሪዮን መንኮራኩር የያዘውን አዲስ ሮኬት ዛሬ ሰኞ ለማምጠቅ የነበረውን እቅድ ለማዘግየት እንደተገደደ ተገለጠ። እቅዱ የዘገየው በሮኬቱ የነዳጅ የማፍሰስ እክል በመፈጠሩ መሆኑ የተገለጸ ሲሆን በመጪው አርብ እንደገና የጉዞ ሙከራ ሊደረግ እንደሚችል ተጠቁሟል። ዛሬ ናሳ በሰጠው መግለጫ እቅዱ የተሰረዘው የሮኬት ማምጠቂያው ጣቢያ በሚገኝበት በፍሎሪዳ ክፍለ ግዛት ሰማይ ላይ ከባድ ዝናብ በማለፉና ለሮኬቱ ነዳጅ እየተሞላ ሳለ የመፍሰስ እክል በመታየቱ መሆኑን አስታውቋል። በዩናይትድ ስቴትሱ የጠፈር ተቋም ታሪክ ከነበሩት ሁሉ ከፍተኛ ጉልበት ያለው ይህ ሮኬት ወደ ጠፈር ይዞት የሚወነጨፈው ኦሪዮን በዚህ የሙከራ በረራው ሰው የማያሳፍር ሲሆን ጨረቃን ዞሮ ወደ መሬት እንደሚመለስና አጠቃላይ ጉዞ 6 ሳምንታት የሚወስድ መሆኑ ተገልጿል። ጉዞ በስኬት ከተከናወነ ተቋሙ እንደ አውሮፓውያን አቆጣጠር በ2024 ዓ.ም ኦሪዮን ጠፈርተኞችን አሳፍሮ ጨረቃን እንዲዞርና በአመቱ ማለትም 2025 ላይ ጨረቃ ላይ እንዲያርፉ ለማድረግ እቅድ እንዳለው ተጠቁሟል። የተባበሩት መንግስታት የአቶሚክ ኃይል ድርጅት ልዑካን ዩክሬን ዛፖሪዥያ የሚገኘውን የኒውክሌር ኃይል ማምረቻ ተቋም ለመጎብኘት እየተጓዙ መሆኑን የድርጅቱ ዋና ዳይሬክተር አስታወቁ። የዓለም አቀፉ የአቶሚክ ኃይል ድርጅት ዋና ዳይሬክተር ራፋኤል ማሪያኖ ግሮሲ በትዊተር ገጻቸው ላይ ባወጡት መግለጫ እርሳቸው የሚመሩት ቡድን በዚህ ሳምንት ወደ ስፍራው እንደሚጓዝ አስታውቀዋል። የዛፖሪዥያው የኒውክሌር ኃይል ማምረቻ የሚገኘው ሩሲያ ዩክሬን ላይ ያካሄደችው ባለው ጦርነት ግንባር አካባቢ ሲሆን የአቶሚክ ኃይል ድርጅቱ ዋና ዳይሬክተር ትልቁ የዩክሬንና የአውሮፓ የኒውክሌር ኃይል ተቋም ደህንነቱ መጠበቅ አለበት ብለዋል። የተልእኮው ዓላማ በተቋሙ ላይ የደረሰውን ጉዳትና የተቋሙን ስራ እንዲሁም የደህንነት ስርዓቱን ይዞታና የሰራተኞቹን ሁናቴና መወሰድ ያለባቸውን አንገብጋቢ እርምጃዎች ለመመልከት መሆኑን ገልጸዋል። ሩሲያ ወረራዋን ከስድስት ወራት በፊት መክፈቷን ተከትሎ የኒውክሌር ተቋሙን አካባቢ ተቆጣጥረዋለች። የተቋሙን ስራ የሚያካሂዱት ግን ዩክሬናውያን መሐንዲሶች ናቸው። ሩሲያ ትናንት እሁድ ማለዳ በኒውክሌር ተቋሙ አቅራቢያ በሮኬትና በመድፍ አዲስ ጥቃት ማካሄዷ ተመልክቷል። መጠነ ሰፊ ጉዳት መድረሱን ነው የዩክሬን ባለስልጣናት የገለጹት። ይህ በእንዲህ እንዳለ የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ በትናንት ምሽት ንግግራቸው ሩሲያ የያዘቻቸውን ተገንጣይ አካባቢዎች እናስለቅቃለን ሲሉ ዝተዋል። አድማጮች፣ ለዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ቆንጂታዬን ለዓለም ዜናዎቹ እናመሰግናለን። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ነሐሴ 23 2014 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን በድጋሚ እንጋብዛለን። አሁን ወደ ቀዳሚው የአብይ ርዕስ ዘገባችን እንለፍ። ዳግመኛ በተቀሰቀሰው የሰሜን ኢትዮጵያ ጦርነት ምክንያት ነዋሪዎች ከወልዲያ ከተማ ተፈናቅለው አቅራቢያቸው ወደሚገኙ ከተሞች እየሄዱ መሆኑን ገልጸዋል። የአሜሪካ ድምጽ ያነጋገራቸው የወልዲያ ከተማ ነዋሪ በመፈናቀል ላይ የሚገኙት ሰዎች ቁጥር ምን ያክል እንደሆነ ለመናገር እንደሚቸገሩ ገልጸው አብዛኞቹ ተፈናቃዮች ግን የዩኒቨርሲቲ ተማሪዎችና የግቢው ማህበረሰብ አባላት መሆኑን ተናግረዋል። በሌላ በኩል ትላንት እሁድ በአንዳንድ ዓለም አቀፍ ብዙሃን መገናኛና በማህበራዊ ሚዲያ ላይ ወልዲያ ከተማ በህወሓት ቁጥጥር ስር እንደሆነች ተደርጎ የተሰራጨው መረጃ ሐሰት መሆኑንና እስካሁን ወደ ወልዲያ ከተማ እንዳልገቡ አንድ የህወሓት ተወካይ ለአሜሪካ ድምጽ ተናግረዋል። መስፍን አራጌ ዝርዝር ዘገባ አለው።
ባለፈው ሳምንት እንደገና የተቀሰቀሰውን ጦርነት ተከትሎ ከአዲስ አበባ በ520 ኪሎ ሜትር ርቀት ላይ የምትገኘው የሰሜን ወሎ ዞን ዋና ከተማ ወልዲያና የቆቦ ከተማ ነዋሪዎች እየተፈናቀሉ ወደ ደሴና ሐይቅ ከተሞች እያመሩ መሆኑን የአሜሪካ ድምጽ ያነጋገራቸው ነዋሪዎች ገልጸዋል። ትላንት ምሽት ያነጋገርናቸው ስማቸውን መግለጽ ያልፈልጉ አንድ የወልዲያ ዩኒቨርሲቲ መምህር በአካባቢው አለ ያሉትን ሁኔታ እንዲህ ገልጾታል።
ወልዲያ አካባቢ በተፈጠረው ችግር ምክንያት ከወልዲያ ሚኒበር ድረስ 45 ኪሎ ሜትር በእግሬ መጥቼ ቤተሰቦች ወዳሉበት ደሴ ከተማ ለመምጣት ያው ከሚኒበር በኋላ መኪና ጊዜ ወደ ደሴ እየመጣው ነው።
ጦርነቱ ቅርብ ነበር ለወልዲያ?
አዎ፣ ተኩስ ድምፅ ይሰማናል። ካሉ አካባቢ ወልዲያ ሆነ የከባድ መሳሪያ ድምፅ ይሰማናል። አሁን ላይ የዩኒቨርሲቲ ተማሪና አስተማሪ ነው በብዛት እየወጣ ያለው። ያው ልጆችም ከመሆናቸው አንጻር ተኩስም አዲስ ከመሆናቸው አንጻር ዩኒቨርሲቲውን ለቀው ወደ ቤተሰቦቻቸው በእግራቸውም አዳራቸውን ሁሉ ለቀው ይሄ ያለበት ሁኔታ ነው ያለው።
አስተያየት ሰጭው ረጅምና አድካሚ የእግር ጉዞ ለማድረግ መገደዳቸውንም ይጠቁማሉ። በተለይ በአካባቢው የሚገኙ ባለ ሶስት እግር ተሽከርካሪም ሆነ አነስተኛ የህዝብ ማመላለሻ ታክሲዎች ተገቢ ያልሆነ የዋጋ ክፍያ እንደሚጠይቋቸው አልሸሸጉም።
አንድ ባጃጅ ከወልዲያ ደሴ ለመምጣት 1500 ብር እየጠየቁ ነው ያለው። ይህምን በየ 15 ራሱ 100 ብር 400 ብር እየጠየቁ ነው ያለው አሁን ላይ ማለት ነው። አሁን ያለው ሁኔታ ሲታሰብ ህዝቡ እያሰበ ያለው የባለፈው ዓመት ነገር ሊደገም ይችላል እያለ ነው ህዝቡ በውስጥ እያሰላሰለ ያለው ማለት ነው።
በሌላ በኩል እሁድ ምሽት በአንዳንድ ዓለም አቀፍ መገናኛ ብዙሃንና ማህበራዊ ሚዲያ ላይ የህወሓት ኃይሎች ወደ አማራ ክልል ወልዲያ ከተማ መግባታቸው የተዘገበ ሲሆን አንድ የህወሓት ተወካይ የተሰራጨው መረጃ ሐሰት መሆኑንና እስካሁን ወልዲያ አለመግባታቸውን ለአሜሪካ ድምፅ ገልጸዋል። ይህንን የህወሓትን ቃል ጠቅሶ የዘገበው የአሜሪካ ድምፁ ሄንሪ ዊልከንስ ጦርነቱ እየተካሄደ ያለው ቆቦን ማዕከል አድርጎ መሆኑን ጠቅሷል። ስማቸውን ከመግለጽ የተቆጠቡና ከቆቦ ደሴ ተፈናቅለው የመጡ አንድ አስተያየት ሰጪ በማህበራዊ ሚዲያው የሚሰራጨው መረጃ መሬ መሬት ካለው እውነት ጋር የማይጣጣም ነው ሲሉ ይወቅሳሉ።
ያው እንግዲህ ማህበራዊ ሚዲያው የፉክክር ጉዳይ ነው የሚመስለው። ያለው ሀቅ ግን በእውነታ ለመናገር ያልተቆራረጡ የስልክ ኮኔክሽኖች ስላሉን ቤተሰቦቻችንም እየደወሉ ነው። ከተማ ውስጥ የትግራይ ኃይሎች እንዳሉ፣ ቆቦ ከተማ ውስጥ እንዳሉ በስልክ ከአንድ ሰዓት በፊት ተደውሎልኝ መረጃው አለ።
እንደ አስተያየት ሰጪው በተዛባ የማህበራዊ ሚዲያ መረጃ ህዝቡ ለጉዳት እየተዳረገ ነው።
ከአንድ ዓመት በፊት በተደረገው ወረራ የውድድር ነው። በሰው ሀብት፣ በሰው ንብረት፣ በሰው ነፍስ ላይ ጨዋታ ነው የሚመስል። ይሄ በሁለት ጎን ጽንፍ ተይዞ እየተደረገ ያለው የማህበራዊ ሚዲያ ጦርነት ማለት ይቻላል በጣም ከፍተኛ ጉዳት እያደረሰ ነው በማህበራዊ ጉዳይ ላይ። ለምሳሌ ቆቦ በመንግስት ኃይል እጅ ሆነች ብሎ ከተነገረበት ሰዓት ጀምሮ ብዙ ተፈናቅሎ ያሉ ወገኖች እንመለስ የሚል የእግር ጉዞ ጀምሮ ነበር። ስለዚህ ይሄ ማህበራዊ ሚዲያ ዜና ህዝባችንን ትክክለኛ መረጃ እንዳያገኝ ራሱን እንዳያደራጅ እያደረገው ነው ያለ።
በሌላ በኩል በወልዲያ ዩኒቨርሲቲ የተፈጥሮ ሳይንስ የመጀመሪያ ዓመት ሁለተኛ ሴሚስተር ተማሪ የሆነችው አዜብ ክፈለው ጦርነቱ በፈጠረባት ስጋት ምክንያት ግማሹን በእግሯ የተቀረውን ደግሞ በተሽከርካሪ ታግዛ ዛሬ ከሰዓት በፊት ሀይቅ ከተማ መግባቷን ተናግራለች።
ወልዲያ ዩኒቨርሲቲ ያው በመማር ላይ እያለን የአካባቢው ሰላም ጉዳይ በጣም አስጊና እንድንማርም የሚያደርገን ስላልነበር ያው ለመውጣት ተገደናል። ከመርሳ ድረስ 30 ኪሎ ሜትር በእግር ወጣን። መርሳ አደርን። ከመርሳ በኋላ መጣንና ያው እያቆራረጥን አቻልኩም እየተባልንም እንደምንም ብለን እያቆራረጥን አሁን ሀይቅ ነን። ተማሪዎች እየታመሙብን እየተንገላቱ ምናምን በመከራ ነው የደረስነው።
ቤተሰቦቿ ወዳሉበት ጂንካ እንደምትሄድ የተናገረችው አዜብ የአንደኛ ዓመት ዩኒቨርሲቲ ትምህርቷን ሳታጠናቀቅ ለሁለተኛ ጊዜ በጦርነቱ መፈናቀሏ እንዳሳዘናት ገልጻለች።
ያኔም እንደዚህ ተሰቃይተን ተንገላተን በመከራ ነው የደረስነው። በፊት በመጀመሪያው ጦርነት ከአንድ አመት በፊት ማለት ነው። ያኔ ያልጨረስነውን አሁን ልንጨርስ ነበር የገባ ነው። አንድ አመት አባክነን መጣን። መንግስትም የራሱን ድርሻ መወጣት አለበት ብዬ ነው ማስበው። አሁን እኛ እንደ ግቢ ተማሪ ነው እኔ ነገርኳ፣ ግን አካባቢው ሰው ሁሉ ተረብሸዋል። አብረውን እየተሰደዱ ነው ያሉ። ስለዚህ ይሆናል የሚለውን መፍትሄ ማበጀት አለበት መንግስት። እንደዚህ ዝም ማለት አሁን እነሱ ሙሉ በሙሉ ትኩረታቸው ጦርነቱ ላይ ብቻ ነው ያለው። እዚህ ህዝቡ ምን እየሆነ ነው የሚለውን ነገር እያዩልን አይደለም።
በጉዳዩ ላይ የትምህርት ሚኒስትርና አስተያየት ለማካተት ጥረት እያደረግን ሲሆን እንደተሳካልን ይዘን እንቀርባለን። የወልዲያ ከተማ ከንቲባ ዶክተር ዳዊት መለሰ አካባቢው ሰላም መሆኑን ጠቁመው ህዝቡ እንዲረጋጋ ስራዎች እየተሰሩ ነው ብለዋል።
በተለይ በዋናነት የቆቦ ከተማ በወራሪው ኃይል ከትናንት ወዲያ መያዟ መነሻ በማድረግ የከተማችን ማህበረሰብ ትንሽ የመረበሽ ስሜት ነበረው። በትናንትናው ዕለት እንደተባለውም የተወሰኑ የማህበረሰብ ክፍሎች ከከተማዋ ወጥተዋል። ግን በጣም ደስ የሚለው አብዛኛው ማህበረሰባችን እዚሁ ተረጋግቶ ያለበት ሁኔታ ነው ያለው። እኛም እንደ ከተማ አመራር በጋራ በመሆን የከተማችን ህዝብ እንዲረጋጋና አሁንም ቢሆን ከተማችን ሰላም እንደሆነች የወራሪው ኃይልም ከቆቦ ወደዚህ እንዳልመጣና ከተማችን ሩቅ ነው ያለው ማህበረሰባችን በዚህ እንዲረጋጋ መልእክት እያስተላለፍን ነው። በማህበራዊ ሚዲያም እያስተላለፍን ነው።
በከተማ መንግስታዊና አገልግሎት ሰጪ ተቋማት ከፊሎቹ አገልግሎት እየሰጡ ቢሆንም ከፊሎቹ አገልግሎት ማቆማቸውን የአሜሪካ ድምጽ አስተያየት ሰጪዎች የተናገሩ ሲሆን በዚህም ላይ ከንቲባው መልስ ሰጥተዋል።
መንግስታዊ ተቋማትና አገልግሎት ሰጪ ተቋማት የተወሰኑት ተከፍተዋል፣ የተወሰኑ ደግሞ የተዘጉም አሉ። እነሱን በአስቸኳይ ወደ ስራ እንዲገቡ ማስጠንቀቂያ የከተማው አስተዳደር ኮማንድ ፖስት ሰጥቷል። እንግዲህ አሁንም እሱንም የምንከታተል ነው የሚሆነው። ከሰዓት ሙሉ ለሙሉ ኦን ይሆናል ብለን ነው የምናስበው።
ይከፈታል።
ያንን በማያደርጉ ተቋማት ላይ እርምጃ እንወስዳለን።
ይህ በእንዲህ እንዳለ የወልዲያና የደሴ ከተማ አስተዳደሮች የአስቸኳይ ጊዜ አውጀዋል። ከተሞቹ ሰዎችና ተሽከርካሪዎች ከምሽቱ አንድ ሰዓት በኋላ መንቀሳቀስ፣ ከተፈቀደለት የጸጥታ ኃይል በቀር የጦር መሳሪያ መያዝን የከለከሉ ሲሆን በተለይ ወደ ደሴ ከተማ ተፈናቃዮች መግባታቸውን ተከትሎ ምክንያታዊ ያልሆነ የዋጋ ጭማሪ ማድረግ እንደማይቻልም የአስቸኳይ ጊዜ አዋጁ ደንግጓል። የመንግስት ኮሚኒኬሽን አገልግሎት ነሐሴ 21 2014 ዓ.ም ባወጣው መግለጫ የህዝብን ፍጅት ለማስወገድ ሲባል የመከላከያ ኃይል የቆቦ ከተማን በመልቀቅና ወደኋላ መጥቶ ለመከላከል የሚያስችለውን ወታደራዊ ይዞታዎች ለመያዝ መገደዱን ጠቅሶ ነበር። የህወሓት ኃይሎች ከትናንት በስቲያ ቆቦን ተቆጣጠሩ መባሉን ተከትሎ በዕለቱ ያናገርናቸው እናት ሁኔታውን የገለጹት አስፈሪ ሲሉ ነበር።
በመስኮት የምናየው እንደዚህ የተደብቀን አንድም ሰው በቃ ድምፁ የህፃን ድምፅ እንኳ አይሰማህም። እኔ እንዴት ብለው እንደተቆጣጠሩት ራሱ እኔ ገርሞኛል። ህጻናቶቹ ረባሽ ነበሩ። ምን አሁን ምንም ድምፅ አሰማም። በጣም ነው የሚያስፈራ።
ትናንትም ወደ ቆቦ ከተማ ተደጋጋሚ የስልክ ሙከራ አድርገን ከቀኑ 8 ሰዓት አካባቢ ያገኘናቸው አስተያየት ሰጪ የህወሓት ኃይሎች ቆቦ ከተማ እንደሚገኙ ውጊያውም መቀጠሉን ገልጸው ነበር።
የሚፈልጉት ቦታ ከፍተው የሚፈልጉትን ነገር አንስተው ይሄዳሉ። ያው ስንቃቸውን ያው የልዩ ኃይል ካምፕ ነበር። የመከላከያውም ያለውን ነገር እየተጠቀሙ ሂደዋል። ብስኩትም ምንም ነበር እንደውም ለህጻናት ሁሉ
እየሰጡ ነው ያሉት።
አሁን ከተማው ውስጥ እንዴት ነው?
ምንም ያው ጻጥረጀ ነው እነሱ ናቸው ያሉት። ያው መልካሞቹም ዝም ብለው ያልፉናል። እንደ ያሉት ደግሞ አብሮ ጅሬ የመጡት ደግሞ ቤት ፍተሻ ያያሉ፣ ገብተው ስልክና ብር ይጠይቃሉ።
ይሄን ዘገባ አስካጠናቀርንበት ጊዜ ድረስ ከቆቦ ከተማ ሆና አካባቢው ተጨባጭ መረጃ ለማግኘት የስልክ አገልግሎት አስቸጋሪ በመሆኑ ተጨማሪ መረጃዎችን ማካተት አልቻልንም። ተጨማሪ መረጃዎችን ለማግኘት ጥረታችንን እንቀጥላለን። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። እንደገና የተቀሰቀሰው የሰሜን ኢትዮጵያው ጦርነት ዛሬም ቀጥሏል። ሁለቱም አካላት ለጦርነቱ መጀመር አንዳቸው ሌላኛውን ተጠያቂ ማድረጉን የቀጠሉ ሲሆን የህወሓት ኃይሎች ህጻናትና ሴቶችን ከፊት አሰልፈው በህዝብ ማዕበል በመዋጋት ላይ እንደሚገኙ የገለጸው የፌዴራል መከላከያ ሰራዊት ህጻናት እንዳይጎዱ በከፍተኛ ጥንቃቄና ኃላፊነት ግዳጄን እየተወጣሁ ነው ብሏል። ከዚህ ቀደም የሚቀርብባቸውን መሰል ውንጀላ በተደጋጋሚ ያስተባበሉት የህወሓት ባለስልጣናት አዲስ ለቀረበባቸው ክስ እስካሁን በይፋ የሰጡት ምላሽ የለም። ጦርነቱ ተባብሶ በቀጠለበት ወቅት ከሀገር ውስጥና ከውጭ አካላት የሚቀርቡ የሰላም ተማጽኖችም ቀጥለዋል። ኢሰመኮ ዛሬ ባወጣው መግለጫ ሁሉም ተፋላሚ ወገኖች ግጭቱን እንዲያቆሙና ውይይት እንዲጀምሩ ጥሪ አቅርቧል። በቀደሙት የሰሜን ኢትዮጵያ ጦርነቶች የተፈጸሙ የሰብአዊ መብት ጥሰቶችን ለመመርመር በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ምክር ቤት የተቋቋመው ዓለም አቀፉ የሰብአዊ መብት ባለሙያዎች ኮሚሽንን በበኩሉ መሰል መልእክት አስተላልፏል። ይህ በእንዲህ እንዳለ ሀገራቸው በጦርነት ውስጥ በምትገኝበት ወቅት ለስራ ጉብኝት ወደ አልጄሪያ ያቀኑት ጠቅላይ ሚኒስትር አብይ አህመድ ጦርነቱ ዳግም ካገረሸ በኋላ እስካሁን በይፋ የሰጡት አስተያየት የለም። ኬኔዲ አባተ ተጨማሪ አለው።
የሰሜን ኢትዮጵያው ጦርነት ዳግም ካገረሸ ዛሬ ነሐሴ 23 ስድስተኛ ቀኑን ይዟል። ጦርነቱ እየተባባሰ በቀጠለበት በአሁኑ ወቅት ሁለቱም አካላት በተናጥል ለወሰዱት የተኩስ አቁም ስምምነት መፍረስና ለጦርነቱ እንዳዲስ መቀስቀስ ጣታቸውን መቀሳሰራቸውን ቀጥለዋል። ጦርነቱ ዳግም ከተቀሰቀሰ በኋላ እስካሁን ባለው ይፋዊ መረጃ የህዝብን ከፍተኛ ፍጅት ለማስወገድ በሚል የመከላከያ ሰራዊት የቆቦ ከተማን ለቆ መውጣቱን የኢትዮጵያ መንግስት አስታውቋል። ለዚህ ደግሞ የመንግስት ኮሚኒኬሽን አገልግሎት በዋናነት ምክንያት ብሎ ያቀረበው የተለመደ ሲል የገለጸውን የሰው ኃይል ማዕበል በመጠቀም ህወሓት የቆቦ ከተማ ላይ ጥቃት መሰንዘሩን ነው። ህወሓት በጦርነቱ ህጻናትን እያሳተፈ ስለመሆኑም የኢትዮጵያ መንግስት ይከሳል። የፌዴራል መከላከያ ሰራዊትም ዛሬ በፌስቡክ አድራሻው ባጋራው መረጃ የህወሓት ኃይሎች ህጻናትንና ሴቶችን ከፊት አሰልፈው ክፍለ ዘመን ያለፈበት ባለው የህዝብ ማዕበል በመዋጋት ላይ እንደሚገኙ ገልጾ መከላከያ ሰራዊት በከፍተኛ ጥንቃቄና የኃላፊነት መንፈስ ግዳጁን እየተወጣ ነው ሲል አስታውቋል። ሰራዊቱ በዚህ መረጃው የትግራይን ጨቅላ ህጻናት ከከንቱ እልቂት የመታደግ ሞራላዊና ህጋዊ ግዴታ አለብን ብሏል። ይሁን እንጂ ህጻናትን በጦርነት ከማሰለፍና የህዝባዊ ማዕበል የጦርነት ስልትን ከመጠቀም ጋር በተያያዘ ከዚህ ቀደም የቀረቡበትን ክሶች በተደጋጋሚ ያስተባበለው ህወሓት አሁን ለቀረቡበት ተመሳሳይ ውንጀላዎች እስካሁን በይፋ የሰጠው ምላሽ የለም። የመንግስት ኮሚኒኬሽን አገልግሎት ግን የፌዴራሉ ጦር የቆቦ ከተማን ለቆ መውጣቱን በማስመልከት ከትናንት በስቲያ ባወጣው መግለጫው ህወሓት በህዝብ ማዕበል ማጥቃቱን ካላቆመ መከላከያ ህጋዊ፣ ሞራላዊና ታሪካዊ ግዴታውን ለመወጣት የሚገደድ ይሆናል ሲል ገልጿል። በሌላ በኩል እሁድ ምሽት በአንዳንድ ዓለም አቀፍ መገናኛ ብዙሃንና ማህበራዊ ሚዲያዎች ላይ የህወሓት ኃይሎች ወደ አማራ ክልል ወልዲያ ከተማ መግባታቸው የተነገረ ሲሆን አንድ የህወሓት ተወካይ የተሰራጨው መረጃ ሐሰት መሆኑንና እስካሁን ወልዲያ አለመግባታቸውን ለአሜሪካ ድምጽ ገልጸዋል። ይህን የህወሓትን ቃል ጠቅሶ የዘገበው የአሜሪካ ድምጹ ሄንሪ ዊልከንስ ጦርነቱ እየተካሄደ ያለው ቆቦን ማዕከል አድርጎ መሆኑን ጠቅሷል። የወልዲያ ከተማ ኮሚኒኬሽን ጉዳዮችን በፌስቡክ አድራሻው ባወጣው መግለጫ ከተማዋ በህወሓት ኃይሎች ተይዛለች እየተባለ የሚሰራጨውን መረጃ አስተባብሎ በአሁኑ ወቅት በከተማዋ ሰላማዊ እንቅስቃሴ መኖሩን ገልጿል። ሁለቱም ኃይሎች የተከፈተብንን ጥቃት በመከላከል ላይ ነን በማለት መካሰሳቸውንና ውጊያቸውን በቀጠሉበት በዚህ ወቅት ታዲያ ከሀገር ውስጥ እንዲሁም ከውጭው ዓለም አቀፍ ማህበረሰብ የሚቀርበው የሰላም ተማጽኖ ቀጥሏል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ዛሬ ባወጣው መግለጫ ግጭቱ በሰላማዊ መንገድ እንዲፈታ ሁሉም ተፋላሚ ወገኖች ግጭቱን እንዲያቆሙና ውይይት እንዲጀምሩ ጥሪ አቅርቧል። ከዚህ ቀደም በተደረጉ ጦርነቶች በትግራይ በአማራና በአፋር ክልሎች በሚገኙ ሰላማዊ ሰዎች ላይ ከፍተኛ ጉዳት መድረሱን ያስታወሰው ኮሚሽኑ በግጭቱ የሚሳተፉ አካላት በሙሉ ግጭቱ የሚጎዳቸው ሰላማዊ ዜጎችን ህይወት፣ ደህንነት፣ አካላዊና ሞራላዊ ክብር የመጠበቅ ግዴታቸውን እንዲወጡ በማለት ማሳስቧል። በግጭቱ በተጎዱ አካባቢዎች ያሉ ሰላማዊ ሰዎች ከዚህ ቀደም በተካሄዱ ጦርነቶች አሁንም ድረስ እየተሰቃዩ ዘመዶቻቸውንና ኑሯቸውን በማጣትም አስፈላጊ አገልግሎቶችንና ፍትህን ለማግኘት እየተጠባበቁ ባሉበት በአሁን ወቅት ለወራት የዘለቀው የተኩስ አቁም ስምምነት ፈርሶ ግጭቱ እንደ አዲስ ማገርሸቱ እንደሚያሳስበውም ነው የገለጸው። ሰላማዊ ዜጎች ቀዳሚ ፍላጎታቸው ሰላምና ደህንነት መሆኑንና በግጭቱ ውስጥ ያሉ አካላት በቅንነት ወደ ውይይት ከገቡ እንዲሁም ባህላዊና የሃይማኖት መሪዎችን ጨምሮ የተለያዩ የሀገር ውስጥ ተዋናዮችና ሴቶች ከተሳተፉ ሰላምና እርቅ ማውረድ ይቻላል ብለው እንደሚያምኑም ኢሰመኮ አብራርቷል። በመግለጫው ዙሪያ ከኮሚሽኑ አመራሮች ተጨማሪ ማብራሪያ ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። በቀደሙት የሰሜን ኢትዮጵያ ጦርነቶች የተፈጸሙ የሰብአዊ መብት ጥሰቶችን ለመመርመር በተመድ የሰብአዊ መብቶች ምክር ቤት የተቋቋመው ዓለም አቀፉ የሰብአዊ መብት ባለሙያዎች ኮሚሽንም ባወጣው መግለጫ በግጭቱ ዳግም መቀስቀስ ማዘኑን አስታውቋል። በትግራይ ክልል ውስጥ በሲቪሎች ላይ የሚደርሰውን እንግልት ያባብሳል ያለው ኮሚሽኑ በመቀሌ በሚገኘው የመጫወቻ ስፍራ በሰላማዊ ሰዎች ላይ ጉዳት ስለመድረሱ እንዲሁም በአማራ ክልል በቆቦ ሰላማዊ ሰዎችን ኢላማ ያደረገ አዲስ ጥቃት ስለመፈጸሙ የሚገልጹ ዘገባዎች አሳስበውናል ብሏል። የጦርነቱ ተሳታፊ አካላት ጦርነታቸውን በአስቸኳይ አቁመው ወደ ውይይት እንዲመለሱ እንጠይቃለን ሲልም ተማጽኗል። በተጨማሪም ሁለቱ ወገኖች የተባበሩት መንግስታትና ሌሎች የሰብአዊ ድርጅቶች ትግራይ ውስጥ የሰብአዊ እርዳታ ስርጭትን እንዲያካሂዱ ለማድረግ አስፈላጊውን እርምጃ ሁሉ በአስቸኳይ እንዲወስዱ እናሳስባለን በማለት አክሏል። ከተባበሩት መንግስታት ድርጅት ጀምሮ ሌሎች ዓለም አቀፍ ተቋማትና ሀገራትም ሁለቱም አካላት ግጭቱን በማቆም ለሰላም የሚያደርጉትን ጥረት አጠናክረው እንዲቀጥሉ ተማጽኖ ማቅረባቸውን መዘገባችን አይዘነጋም። ይሁን እንጂ ግጭቱ ከመርገብ ይልቅ ተባብሶ በቀጠለበት በዚህ ጊዜ ጠቅላይ ሚኒስትር አብይ አህመድ ለይፋዊ የስራ ጉብኝት አልጄሪያ አቅንተዋል። ለስራ ጉብኝቱ በትናንትናው ዕለት አልጀርስ የገቡት ጠቅላይ ሚኒስትር አብይ ከሀገሪቱ ፕሬዝደንትና ሌሎች ባለስልጣናት ጋር ተወያይተዋል። ጉብኝታቸውን በማስመልከት ጠቅላይ ሚኒስትሩ ዛሬ አመሻሽ ላይ በማህበራዊ የሚዲያ ገጾቻቸው ባጋሩት ጽሑፍ ከአልጄሪያው ፕሬዝደንት አብዱል መጂድ ታቡን ጋር በነበረን ቆይታ ደስተኛ ነኝ፣ በሁለቱ ሀገራት መካከል ያለውን ግንኙነት ለማጠናከር ተወያይተናል ብለዋል። ሀገራቸው በጦርነት ላይ እያለች ለስራ ጉብኝት ወደ ውጭ ያቀኑት ጠቅላይ ሚኒስትር አብይ ጦርነቱ ዳግም ከተቀሰቀሰ በኋላ እስካሁን ስለ ጦርነቱ በይፋ ያሉት ነገር የለም። ወትሮውን መሰል ክስተቶች በሚኖሩበት ወቅት በየጊዜው በተለያየ መንገድ መረጃ የሚሰጡት ጠቅላይ ሚኒስትሩ ብዙም ባልተለመደ መልኩ ነው በአሁኑ ጦርነት ዙሪያ በይፋ አስተያየት ያልሰጡት። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተ ከአዲስ አበባ ያደረሰንን ዘገባ ነበር የተከታተላችሁት። ከዚሁ ከጦርነቱ ጋር በተያያዘ የሰሜን ኢትዮጵያ ጦርነት ዳግም ማገርሸቱ ለሰላም የነበረውን ተስፋና ከቤተሰቦቻቸው ጋር ለመገናኘት የነበራቸውን ምኞት ያደበዘዘ መሆኑን በሰሜን ጎንደር ዞንዳባትና ደባርቅ መጠለያ ጣቢያዎች የሚገኙና ቀደም ሲል በነበረው ጦርነት ምክንያት የተፈናቀሉ ወገኖች ገለጹ። ዳግም ከመጠለያ ጣቢያዎቹ ጭምር እንዳይፈናቀሉ ስጋት እንዳለባቸውም አክለው ገልጸዋል። አስቴር ምስጋናው ናት ያነጋገረቻቸው።
የአማራ ብሔር ተወላጅ የሆነው ሙሉጌታ አስማማው በትግራይ ክልል ሽራሮ ዞን አዲ ሀገራይ ወረዳ የትግራይ ተወላጅ ከሆነችው ባለቤቱ ሁለት ልጆች አፍርቶ ለ18 ዓመት እንደኖረ ይናገራል። በሰሜኑ የሀገሪቱ ክፍል የተከሰተውን ጦርነት ተከትሎ ከባለቤቱ ካፈራቸው ሁለት ልጆቹ ተነጥሎ በሰሜን ጎንደር ዞን ዳባት ወረዳ ውስጥ በሚገኘው ሽመላኮ መጠለያ ጣቢያ መኖር ከጀመረ ደግሞ 2 ዓመት ሊሞላው ነው። ሙሉጌታ ከዛሬ ነገ አገራማን ሆኖ ትግራይ ያሉ ልጆቹንና ባለቤቱን ለማየት ቢጓጓም ችግሩ ከድጡ ወደ ማጡ እየሆነበት እንደመጣ ይናገራል። ተስፋ የጣለበት የሰላም ሂደት ተደናቅፎ ጦርነት መጀመሩ እጅግ እንዳሳዘነው ይናገራል።
በሚዲያ ላይም ስንከታተል ያው ድርድሩ እየቀረበ ነው ሲባል እኛም ደስ ብሎን ነበረ። ልጆቻችን፣ ሚስቶቻችን ከዛ ጋር ስናል ያው ተስፋ አድርገን ነበር መነስ ጋር ለመገናኘት ነገ ዛሬ ይጨረሳል እና ከልጆቻችን ሚስቶቻችን ጋር እንገናኛለን የሚል ተስፋ ነበረና ያው ሲቀጥል አሁን ይህ ነገር ሲፈጠር ግን እንደገና እኛ ያን ነገር ነው ትዝ ያለን። ምንድን ነው እዚህ ያለ ህዝብ መጀመሪያ ላይ ሲመጣ ልክ የስነ ልቦና ጉዳት ደርሶበት የመጣ ጾታዊ ጥቃት ያደረስበት በካራ በገጀራ በተለያየ የተመታ ሰው በምክር አገልግሎትን በመድኃኒትን በተለያየ ነገር ምሁራናችን ወደ ነበረው ሀሳባችን አምጥተን የነበረ እንደገና ሁለተኛ ስብራት ሶስተኛ ስብራት ነው የሚያጋጥመና ያለ እዙ ራሱ በቃ ምንም በሀሳብ በጭንቀት ውስጥ ነው ያለን።
በመጠለያ ጣቢያ ውስጥ ያሉና ልክ እንደሱ ከቤተሰቦቻቸው ጋር የተለያዩ ተፈናቃዮች በከፍተኛ ጭንቀት ውስጥ እንዳሉም ሙሉ ጌታ ይናገራል።
ግቢውን ብታዩ ጉርብ ተለይቶ ነው እንደዚህ እንዴት እንሆናለን እንዴት ይፈጠር ይሆን የሚለው ሀሳብ እንዳለ ህብረተሰቡ ያው ውስጥ ለውስጥ ያው ንግንግ አለ ማለት ይቻላል። ያንን ነገር ለማረጋጋት እኛ ራሱ በደል ደርሶብን በደል እንዳልደረሰብን ውስጣችን ህዝቡን ለማረጋጋት እንኳ ይዟቸው ችግር የለውም ብንል ምንም የሚቋዝመው ነው የሚበዛና ህዝቡ ላይ ተመሳሳይ ብዙ ንብረቱንም ያጣ ቤቱንም ያጣ ነበረና ቤቴን አገኛለሁ ንብረቱ እንኳ ባይገኝ ቤቱ ስለማይነሳ ቤቱ ይገኛል ሲባል ስለነበረ አሁን ላይ ግን ያው እንደዚህ አይነት ጦርነት ከቀጠለ ግን እስከነ ቤቱ ባናገኘው የሚል ተስፋ አቆራረጣ ተሳሰብ።
ሌላዋ ተፈናቃይ ወለተ ኪዳን ግርማይ ባለፈው ዓመት በነበረው ጦርነት ምክንያት ከጠለምት ተሰዳ ወደ ደባርቅ ቁልፍ ሜዳ መጠለያ ጣቢያ እንደገባች ትናገራለች። ከሰሞኑ አልፎ አልፎ በምትሰማው የተኩስ ድምፅ እንደምትረበሽም ትናገራለች። ዳግም መፈናቀል ሊገጥማት እንደሚችልም በማሰብ ከፍተኛ ፍርሃት ውስጥ እንደሆነችም ታስረዳለች።
ለወደፊቱ ሀገራችን እንሄዳለን። ጊዜያዊ የምንቆይበት ለጊዜው እንደሆነ ነበር ምናስብ ሰላምን እየጠበቅን እንግዲህ ሀገራችን ሰላም ሆኖ እንመለሳለን የሚል ተስፋ ነበረ። እስካሁንም ተስፋ አልቆረጥንም። እንሄዳለን የሚል ተስፋ ነው እንጂ እዚህ እንቀመጣለን የሚል ተስፋ አልነበረንም እስካሁን። አሁን የተኩስ ድምፅም እየተሰማ ነው። አንዳንዴ ለእኛ ጥልቅ ማለት ፍራቻ ፈጥሮብናል። በተለይ ለካምፕ ነዋሪዎች ማለት ነው። የምንተኛበትም እንኳን ጥበቃ ላይ ብዙ ስላልሆነ ጥበቃዎቹ የተወሰኑ ናቸው። እነዚህ ያን ደግሞ ግቢው አጥር ስለሌለው በየት እንደሚመጣ እንኳን ስለማይታይ የምንተኛበት ኬንዳም በቁልፍ አይደለም በዚፕ ነው የሚዘጋው። እንግዲህ ሰው እንቅልፍ ማለት የሞት ታናሽ ስለሆነ ስንተኛ ምንም እንደምንሆን አናውቅም። እግዚአብሔር ናምነን ነው የምንተኛው። ጦርነቱ ከተከሰተ ከዚህ በኋላ ከበፊቱ ከነበረው ስጋታችን በይበልጥ በጣም ስጋት እንዳለ ይሰማኛል እኔ። ለምሳሌ ሴት ልጅ ትደፈራለች። የተለያየ ችግር የሚደርስባት ለሴት ናት የሚደርስባት ይህ ችግር ነው።
ደባርቅ ቁልፍ ሜዳ መጠለያ ጣቢያ ውስጥ የምትገኘውና ከአዳርቀይ መፈናቀሏን የምትናገረው የሽወርቅ ብርሃኑ በበኩሏ የፌዴራል መንግስቱና ህወሀት ወደ ጦርነት መግባታቸው እንዳሳዘናትና እንዳስጨነቃትም ትናገራለች።
በጣም ፍርሃት በቃ ውስጥ በጣም ይሰራል። የት እንገባ ነው? ምን እንዋል ነው? ከዚያ ያለው ቤተሰብ የቀረው ምን ይሆን? እኛ ስፋ እንገናኝ ምን እንሆን የሚል ውስጣችን በጣም በቃ እየሰራ ነው። ትታሪ ያለች በቃ ምኑ ማታውቅም ይደበላለቅብሻል። ስራቻ ውስጥ ብቻ እናልቅ ይሆን ወይስ እንኖር ይሆን የሚለው ውስጣችን አለ። አዎ ትታሪ ያለች። ከዚህ በኋላ የት እንሄዳለን ምንስ እንሆናለን የሚለው በጣም ውስጥ እየሰራ ነው። በጣም ብዙ ሰው ተቸግሯል።
በኢትዮጵያ ማዕከላዊ መንግስትና የትግራይ ክልልን እያስተዳደረ ባለው ህወሓት መካከል ጦርነት የተጀመረው ባለፈው ሳምንት ነበር። ሁለቱ ወገኖች የተኩስ አቁም ስምምነቱ ለመፍረሱና ጦርነቱ ለመቀስቀሱ አንዱ ሌላኛውን ተጠያቂ በማድረግ እየተወነጃጀሉም ነው። ተፋላሚዎቹ ወገኖች ግጭቱን በማቆም ለሰላም የሚደረጉ ጥረቶችን አጠናክረው እንዲቀጥሉ ዓለም አቀፉ ማህበረሰብ ጥሪ እያቀረበ መሆኑም ይታወቃል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ከዚሁ ጋር በተያያዘ ከጦርነቱ ከመጀመሩ አስቀድሞ አዲስ አበባ የሚገኙ አንዳንድ ነዋሪዎችን በሰሜን ኢትዮጵያ ስላለው ጦርነት አነጋግረናቸው ስጋታቸውንና ተስፋቸውን አጋርተውን ነበር። ገብረ ሚካኤል ገብረ መድህን ያነጋገራቸው እሱን ሰምተን እንመለስ።
ለቪኦኤ አስተያየት ከሰጡት ሰዎች መካከል አንዱ የሆኑት አቶ ካሳ በርሀ በተካሄደው ጦርነት ኢትዮጵያ እንደ ሀገር ተጎድታለች ይላሉ።
ጦርነት አውዳሚ ነው። አምና ያየነውና የሰማነው ነገር እንግዲህ ያው ዝግናይ ነው። ዓለም ታዝቦናል፣ ዓለም አይቶናል። አሁንም ይህን ቢደገም እንግዲህ ያው ይች ሀገር እንዳገር ትቆማለች ብዬ አላስብም።
ስማችን እንዳይጠቀስ ያሉ ሌሎች አስተያየት ሰጪዎችም ጦርነቱ በሀገሪቱና ህዝቦቿ ላይ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ቀውስ ማስከተሉን ይናገራሉ።
በከፍተኛ ደረጃ ተጎድታለች። በኢኮኖሚ በማህበራዊ ቀውስ እና በብዙ ነገር ሀገሪቷ ተጎድታለች። ከፍተኛ ውድመት በሰውም በንብረት ላይም ደርሷል። በርካታ ሰዎች ተገለዋል። የሀገሪቷ የኢኮኖሚ ሁኔታ ደቋል። ማህበራዊ ትስስሩ ላልቷል። ሰው እርስ በርሱ እንዳይተማመን እንዲጠራጠር ጭምር ሆኗል።
ሀገሩ ወድሟል። ዜጎችን ተፈናቅለዋል። ህይወት አልፏል። ንብረት ወድሟል። ከጦርነት ምንም ይሄ ነው የምትለው ነገር የለም። ጦርነት ክፉ ነው፣ አስቀያሚ ነው።
በጣም ሰፊ የሆነ የንብረትም የሰውም ውድመት ደርሷል። ይሄ ነው ብለው ለመግለጽ በእርግጥ በጣም ከባድ እንትን ነው፣ ከባድ ደረጃ ነው የደረሰው።
ሀገሪቱ ከገባችበት ችግር ብቸኛው የመውጫ መንገድም በድርድር ሰላማዊ መፍትሄ ማፈላለግ እንደሆነ ይገልጻሉ።
መፍትሄው ሁለቱም በቅንነት መደራደር ይገባቸዋል ብዬ አስባለሁ። ኢትዮጵያ መንግስትም ለትግራይ ህዝብ የሚያስፈልጉት መሰረተ ልማቶች በሙሉ መልቀቅ ይገባዋል ብዬ አስባለሁ። እንደኔ እነሱም ቢሆን ይሄ የጦርነት ትንኮሳ አቁመው በእውነት ለመደራደርና በቀን ከመንግስት ጋር ለመወያየት መቅረብ ይገባቸዋል ብዬ አስባለሁ።
መፍትሄው አንድና አንድ ነው፣ መደራደር ነው። የትም ዓለም ላይ እንዲህ አይነት ሁኔታዎች ይከሰታሉ። መፍትሄው ዞሮ ዞሮ ብዙ ንብረት የሰው ህይወት ሳይጠፋ መደራደር ነው ያለባቸው።
ሁለቱም የተለያዩ ሰዎች አይደሉም፣ ሁሉም ኢትዮጵያውያን ናቸው። ያው ሁሉም ወገን ነው፣ የተለያየ ዘር ሐረግ ግንድ ያለው ሰው ስለሌለ ወደ ሰላም ቢገቡና ሰላሙ ቢሳካ ሰላም ቢሆን እመኛለሁ። ወደ ሰላም ድርድር እንዲገቡ እመኛለሁ።
ከዚህ ውጥረት ውስጥ ለመውጣት ብቸኛና ብቸኛው መንገድ ድርድር ማካሄድ ነው። ሁለቱም ወገኖች ሰጥቶ መቀበል መርህ ተነጋግረው ተቀራርበው ውይይት ማድረግ መቻል ያለባቸው ይመስለኛል። መፍትሄ የሚሆነው ብቸኛው መፍትሄም ይሄ ብቻ ነው።
አስተያየት ሰጪዎቹ ባለፈው ሳምንት ለቪኦኤ ቃለ መጠይቅ በሰጡበት ጊዜ በፌዴራል መንግስቱና በህወሓት መካከል የነበረው መካሰስ የሰላም ሂደቱን ሊያስተጓጉለው እንደሚችል ስጋታቸውን ገልጸው ነበር። አቶ ሙሉጌታ ከእነዚህ አንዱ ናቸው።
ሰላም ይመጣል ሲባል እጅግ በጣም ተስፋ አድርጌ ጠብቃለሁ፣ ተስፋም አድርጋለሁ። አንዳንዴ ደግሞ ሳይሆን ሲቀር ወይም ሲራዘም ደግሞ ትሰጋለህ። ሰላም ከሌለ ያው ሁሌ ስጋት ነው።
ሌሎቹ አስተያየት ሰጪዎችም የውይይት ሂደቱ ቅንነት የጎደለው ስለሚመስል እንዳይስተጓጎል እንሰጋለን ብለው ነበር።
ድርድራቸው ሂደቱ ረጅም ቢሆንም በተስፋ እየጠበቅን የነበርንበት ሁኔታ ነው። በጣም አሁን ደግሞ የምንሰማው ነገር በጣም ያስጠላል። ተስፋ አስቆራጭ ነገር እየሆነብን ያለው በንብረትም በሰውም ውድመት እየደረሰ ያለው ሁኔታ ያው ዓለም የሚያውቀው ነው። ይህንን ሂደቱ እንደገና ይቀጥላል የሚለው ስጋት ያድርብኛል።
ቅንነት ይጎሏል። አሁን እኮ እገሌም ሳትል እኮ ቁጭ ብለን ችግራችን ምንድን ነው ብለን አንድና ሁለት ሶስት ብለን ችግራችን ቆጥረን መፍትሄውንም እኮ ቅንነት ቢኖር ይገኛል በእጃችን። በአሜሪካ በአውሮፓ እጅ አይደለም መፍትሄው በእኛ እጅ ነው አለ።
የአስተያየት ሰጪዎቹ ስጋት እውን ሆኖ ጦርነቱ ነሐሴ 18 ቀን 2014 ዓ.ም ዳግም አገርሽቷል። የጦርነቱ መቀስቀስም የኢትዮጵያ መንግስትና ህወሓት እርስ በራሳቸው ይወነጃጀላሉ። ዓለም አቀፉ ማህበረሰብ ደግሞ ሁለቱም አካላት ጦርነቱን በአስቸኳይ አቁመው ወደ ውይይት እንዲመለሱ እየተማጸነ ይገኛል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈው ዝግጅታችን እንደቀጠለ ነው። በተከታይ የምናልፈው ደግሞ ወደ ሊቢያ ይሆናል። የሁለቱ የሊቢያ ተቀናቃኝ መንግስታት ታማኝ ሚሊሺያዎች በዋና ከተማይቱ ትሪፖሊ መካከል ባደረጉት ውጊያ የበርካታ ሰዎች ህይወት መጥፋቱን የሊቢያ መገናኛ ብዙሃን ዘገቡ። ዋና መቀመጫቸውን በምስራቃዊ የአገሪቱ ክፍል ያደረገው የጠቅላይ ሚኒስትር ፋቲ ባሻጋ ደጋፊዎች አንዳንድ የዋና ከተማይቱን ክፍሎች ሲቆጣጠሩ ከተሰናባቹ ጠቅላይ ሚኒስትር አብዱል ሐሚድ ዲቢህባህ ወገን የሆኑ ኃይሎች በበኩላቸው አሁንም የከተማዋን ሰፊ ክፍል እንደያዙ ናቸው። ኤድዋርድ ያራኒያን ከካይሮ እንዲሁም ሮይተርስ ከስፍራ ያደረሰኑን ዘገባዎች ጨምቆ አሉላ ከበደ እንደሚከተል ያቀርባል።
ከትላንት በስቲያ ቅዳሜ ከቀትር በኋላ በሁለቱ ተፋላሚዎች መካከል ትሪፖሊ ላይ የተካሄደውን ውጊያ ተከትሎ አካባቢው በጭስ ደመና ተሸፍኖ ተስተውሏል። የሊቢያ ቀይ ጨረቃ ማህበር በተቀናቃኙ ሚሊሻዎች ውጊያ ታጥረው ለሚገኙ ንጹሃን ዜጎች የሰብአዊ መተላለፊያ ኮሪደር እንዲከፈት ሲል ጥሪ አሰምቷል። የቆሰሉ በርካቶች መኖራቸውን የዘገቡ የሊቢያ መገናኛ ብዙሃንም ዜጎች ደም እንዲለግሱ ሲያበረታቱ ተሰምተዋል። በሌላ ዜና የሊቢያ ጤና ጥበቃ ሚኒስትር ትላንት እሁድ እንዳስታወቀው በውጊያው የተገደሉ ሰዎች ቁጥር 23፣ የመቁሰል አደጋ የደረሰባቸው ደግሞ 140 መድረሳቸውን አስታውቆ ነበር። ለሁለት ዓመታት ያህል ከዘለቀው አንጻራዊ መረጋጋት በኋላ የተቀሰቀሰውን ይህን ሁከትና ብጥብጥ ተከትሎም ከሁለቱም ወገኖች የታጠቁ ወታደሮች በከተማይቱ ሲዘዋወሩ ይታያሉ። በያዝነው የአውሮፓውያኑ 2022 ዓመተ ምህረት መጀመሪያ ላይ በምስራቃዊ የሀገሪቱ ክፍል በከተመው የሊቢያ ፓርላማ የተሰየሙት ጠቅላይ ሚኒስትር ፋቲ ባሻጋ ተሰናባቹን ጠቅላይ ሚኒስትር አብዱል ሐሚድ ዲቤባህን ዋና ከተማውን ለቀው እንዲወጡ መጠየቃቸውን፣ ሆኖም ዲቤባህ ሀገሪቱን በሚመለከቱ የሥራ ኃላፊነቶች ተጠምጃለሁ የሚል መልስ መስጠታቸውን የሳውዲው አልአረቢያ ቴሌቪዥን ጣቢያ ዘግቧል። ይሁንና የአሜሪካ ድምፅ የተባለውን ከነፃ ምንጭ ማረጋገጥ አልቻለም። የሊቢያ ጉዳዮች ተንታኙ መሐመድ አስማር ለአረብ መገናኛ ብዙሃን በሰጡት አስተያየት የዲቤይ ባህ ደጋፊዎች የባሻጋ ጦር ዋና ከተማዋን እንዳይይዝ ለማድረግ እየሞከሩ ሲሆን፣ የባሻጋ ኃይሎች በበኩላቸው የዲቤይ ባህ ሚሊሻዎች ከተማዋን ለቀው እንዲወጡ ለማድረግ ጥረት መያዛቸውን ነው ያስረዱት።
هي الاشتباكات والاطلاق المكثف للنيران
She says that fighting is taking place in a small
ተንታኙ አክለውም ይህ የሁለቱ ተቀናቃይ ቡድኖች ሚሊሻዎች አንዳቸው በሌላቸው ላይ በከፈቱት ተኩስ ሳቢያ የተቀሰቀሰ ውጊያ የተካሄደው ከዋና ከተማይቱ መሃል አቅራቢያ ብዙ ህዝብ ከሚኖርበትና በግምትም ከ3 ካሬ ኪሎ ሜትር በማይበልጥ ትንሽ ስፍራ ላይ መሆኑን አመልክተዋል። የሊቢያ የጸጥታ ጉዳይ ተንታኛ አያ ብሩዌይላ በበኩላቸው ለአሜሪካ ድምጽ እንደገለጹት እጅግ የተዳከመው የፖለቲካና የጸጥታ ሁኔታ ያቺ ሀገር ላለፉት 10 ዓመታት በህዝብ ያልተመረጡ መንግስታት በተከታታይ የሀገሪቱን ሀብት በውጭ ኃይሎች ለሚደገፉ እስላማዊ ቡድኖች እንዲያስተላልፉ አመቺ ያደረጉ የውጭና የሀገር ውስጥ ፖሊሲዎች ፍጻሜ ማሳያና በድርጊቱ በተሳተፉ ላይ እንደሚነጣጠር የሚጠበቅ ነው ብለዋል። ተንታኛው አያይዘውም እንደ አውሮፓውያን ዘመን አቆጣጠር ከ2012 ዓመተ ምህረት አንስቶ ዋና ከተማይቱ ትጥቃቸውን አልፈታ ባሉ በህገ ወጥ የሰዎች ዝውውር ስራ ተሰማርተው የመንግስት ተቋማትን ሲያዳክሙ በቆዩና ዜጎችን በሚያሸብሩ የሚሊሻ ቡድኖች ተጠፍንጋ ነበር የቆየችው ይላሉ። ይበንዲ እንዳለ የአረብ መገናኛ ብዙሃን የጠቅላይ ሚኒስትር ባሻጋ ታማኝ ኃይሎች ከባህር ጠረፍ ከተማይቱ ሚስራታ ተነስተው ውጊያውን ለመከላከል ወደ ትሪፖሊ ሲያቀኑ የሚያሳዩ የቪዲዮ ምስሎችን አስራይተዋል። በመዲናይቱ ያለውም ተጨባጭ ሁኔታ አሁንም ያለየለት መሆኑ ተነግሯል። ይሁንና ቢያንስ አንድ የሚሊሻ ቡድን አሰላለፉን መቀየሩ መረጃዎች ጠቁመዋል። በሌላ ዜና የውጊያውን መስፋፋት ተከትሎ የሀገሪቱን ፕሬዝዳንታዊ ምክር ቤት የሚመሩት ሙሐመድ አልመንፊ ለጉብኝት ከሄዱባት ጎረቤት ቱኒዚያ መመለሳቸው ተዘግቧል።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ዝግጅታችንን ነው እየተከታተላችሁት ያላችሁት። ወደ ተከታዩ መሰናዶ ከማለፋችን በፊት ለፕሮግራማችን አስተያየት ወይም ጥቆማ ቢኖራችሁ በምን ታገኙናላችሁ ለሚለው ተከታዩን ማስታወቂያ ሰምተን እንመለስ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ቀጣዩ ቅንብራችን ደግሞ የአፍሪካ ነክ ርዕሶችን የምናነሳበት ነው። በምዕራብ ካሜሩን የተገንጣይ ኃይሎች ማስፈራሪያን ተከትሎ ከአምስት ዓመት በላይ ተዘግተው የነበሩ 200 የሚሆኑ ትምህርት ቤቶች እንደገና እንደሚከፈቱ እየተነገረ ነው። ባለስልጣናት የጸጥታ ሁኔታ አሁን አስተማማኝ ነው ቢሉም ተገንጣይ ቡድኖች ግን ትምህርት ቤቶቹ እንደገና በመከፈታቸው ዛቻ እያሰሙ ነው። በሌላ በኩል እንደ ኔትፍሊክስ፣ ሾማክስ እና ፓራማውንት የመሳሰሉ ከፍተኛ የቴሌቪዥን መዝናኛ አቅራቢ ኩባንያዎች ባለፈው ሳምንት በአፍሪካ አህጉር ካሉ የጥበብ ፈጠራ ባለሙያዎች ጋር ተገናኝተዋል። ባለፈው አርብ የተጠናቀቀው ስብሰባ የአህጉሪቱ የፈጠራና የባህል ዘርፍ ከፍተኛው የንግድ ኮንፈረንስ ነው ተብሏል። እነዚህ ሁለት ጉዳዮች የዛሬ ሳምንታዊው የአፍሪካ ነክ ርዕሶች ናቸው። እንግዱ ወልዴ እንደሚከተል ያቀርበዋል።
የጸጥታ ሁኔታዎች በመሻሻላቸው በምዕራብ ካሜሩን የተገንጣይ ቡድኖች ማስፈራሪያን ተከትሎ ለአምስት ዓመታት ተዘግተው የነበሩ ትምህርት ቤቶች በአዲሱ የትምህርት ዘመን እንደገና እንደሚከፈቱ የሀገሪቱ የትምህርት ባለሥልጣናት በመግለጽ ላይ ናቸው። ተቺዎች እንደሚሉት ግን ባለሥልጣናቱ ተመሳሳይ ነገር ባለፈው ዓመት ተናግረው አማጽያኑ ካጠቁ በኋላ ትምህርት ቤቶቹ መልሰው ተዘግተዋል። አማጽያኑ እንደገና በሚከፈቱት ትምህርት ቤቶች ላይ ዛቻ እያሰሙ ነው። ባለስልጣናት ግን ደህንነታቸው የተጠበቀ እንደሆነ ለተማሪዎች፣ ወላጆችና መምህራን ማስተማመኛ በመስጠት ላይ ናቸው። ሞኪ ኤድዊን ኪንዘካ ከያውንዴ እንደዘገበው የካሜሮኑ የመከላከያ ሚኒስትር ቤቲ ጆሴፍ አሶሞ እና የጸጥታ ባለስልጣናት ዛሬ ተሰብስበው በመጪው ሰኞ ትምህርት ቤቶች ከመከፈታቸው በፊት በምዕራብ የአገሪቱ ግዛቶች ያለውን የጸጥታ ሁኔታ ገምግመዋል። አሶሞ ለመምህራንና ተማሪዎች እንዳረጋገጡት በሚከፈቱት ትምህርት ቤቶች ያለው ደህንነት በመንግስት ወታደሮች ጥበቃ ይደረግለታል። ግዋንግ ሮላንድ ዩቨን በሰሜን ምዕራብ ክልል የሚገኙ የሁለተኛ ደረጃ ትምህርት ቤቶች ኃላፊ ናቸው። እርሳቸው እንደሚሉት በመቶ የሚቆጠሩ አስተማሪዎች ወደ የተመደቡበት ትምህርት ቤት ገና ሪፖርት አላደረጉም።
We expect all the school administrators and all the teachers to
ሁሉም የትምህርት ቤቶቹ ኃላፊዎችና መምህራን ትምህርት ቤቶቹ በሚገኙበት አካባቢ እንዲገኙ እንጠብቃለን። አሁን አስቸጋሪ የደህንነት ችግር ያለበት አካባቢ ካለ ርዕሰ መምህራኑ ወይም አስተማሪዎቹ አይደለም የሚነግሩን። ምክንያቱም ሁላችንም በአካል በቦታው ላይ ስለሆነን እየሆነ ያለውን ማየት እንችላለን። ተባባሪዎችን፣ ርዕሰ መምህራኑን እንዲሁም አስተማሪዎችን ሁሌም እንደምላቸው ማንኛውም ችግር ካለ አስፈላጊው እርምጃ እንዲወሰድ ወዲያው ሪፖርት እንዲያደርጉ ነው።
እንግሊዘኛ ተናጋሪ በሆነው የካሜሩን ሰሜን ምዕራብ አገረ ገዢ የሆኑት በርናርድ ኦካሊያ ቢላይ እንዳሉት መንግስት ሰላም በሰፈነባቸው አካባቢዎች ያሉትን ትምህርት ቤቶች ለመክፈት ወስኗል። ልጆቻቸውን ከትምህርት ቤት አውጥተው የነበሩ ሰዎች እንዲመልሷቸውና መሰረታዊ የሰብአዊ መብት የሆነውን ትምህርት ልጆቻቸው እንዲያገኙ ተማጽነዋል።
ሁኔታዎች በቁጥጥር ስር ናቸው ማለት ራቅ ወዳለ ቦታ የሚገኙትን እያንዳንዱን ጠመንጃዎች ተረክበናል ማለት አይደለም። ሩቅ ያሉት ሽፍቶች ናቸው። ሁሉም ዕለታዊ እንቅስቃሴዎች እንደገና ተጀምረዋል። ሰዎች በነጻነት እየተንቀሳቀሱ ነው። ነገር ግን በምዕራብ አውራጃም ሆነ በሌሎች የካሜሩን አካባቢዎች ያሉ ትምህርት ቤቶቻችን እንደገና እንዲከፈቱ ንቁ ሆነን ከመንግስት ጎን መቆም አለብን።
ካፖ ዳንኤል ደግሞ ከተገንጣዮቹ አንዱ የሆነው አምባዞኒያ ኃይሎች የተሰኘው ተገንጣይ ቡድን ምክትል መሪ ናቸው። እንግሊዝኛ ተናጋሪ በሆነው የምዕራብ ክልል የመንግስት ባለስልጣናት ትምህርት ቤቶችን እንዲከፍቱ አንፈቅድም ብለዋል።
በካሜሩን የሚገኙ ሁሉም የመንግስት ትምህርት ቤቶች ታግደዋል። የሚከፈቱ ትምህርት ቤቶች እኛ ባስቀመጥነው መመሪያ መሰረት ነው የሚከፈቱት። ከመመሪያዎቹ ጥቂቶቹም ተማሪዎች ዩኒፎርም መልበስ የለባቸውም። የካሜሩንን የህዝብ መዝሙር መዘመር የለባቸውም። እንዲሁም ስርዓተ ትምህርቱ የሪዮት ዓለም አስተሳሰባችንን የያዘ መሆን አለበት።
ዳንኤል እንደሚሉት በተገንጣዮቹ የተፈቀደላቸውና በማህበረሰቡ የተመሰረቱ ትምህርት ቤቶች ብቻ ናቸው እንዲከፈቱ የሚፈቀድላቸው። መንግስት ግን እነዚህን በማህበረሰቡ የተመሰረቱ የተባሉትና ኦፊሻላዊውን የትምህርት መርሃ ግብርና ስርዓተ ትምህርት የማይከተሉ ትምህርት ቤቶች እንዲዘጉ ለሰራዊቱ ትዕዛዝ አስተላልፏል። አብዛኛ ቁጥር ባላቸውና ፈረንሳይኛ ተናጋሪ በሆኑ ካሜሮናውያን ለአመታት መገለል ደርሶብናል በሚል በምዕራብ ካሜሩን የሚገኙ ተገንጣዮች ከእንደ አውሮፓውያን አቆጣጠር 2016 ጀምሮ አመጽ በማካሄድ ላይ ናቸው። በእንደ አውሮፓውያን አቆጣጠር 2017 ተዋጊዎቹ ትምህርት ቤቶችን ዘግተው ወደ ውትድርና ማሰልጠኛ ተቋም ሲቀይሩ ፍጥጫው ወደ ትጥቅ ግጭት ተቀይሯል። በተባበሩት መንግስታት ድርጅት መሰረት ግጭቱ የ3300 ሰዎችን ህይወት ሲቀጥፍ ከግማሽ ሚሊዮን በላይ የሚሆኑትን አፈናቅሏል። እንደ ኔትፍሊክስ፣ ሾማክስ እና ፓራማውንት የመሳሰሉ ከፍተኛ የቴሌቪዥን መዝናኛ አቅራቢ ኩባንያዎች ባለፈው ሳምንት በአፍሪካ ህጉር ካሉ የጥበብ ፈጠራ ባለሙያዎች ጋር ተገናኝተዋል። ባለፈው አርብ የተጠናቀቀው የሶስት ቀናት ኮንፈረንስ በሀገሪቱ የፈጠራና የባህል ዘርፍ ከፍተኛው የንግድ ኮንፈረንስ ነው ተብሏል። ቪኪ ስታርክ ከኬፕ ታውን ደቡብ አፍሪካ እንደዘገበችው ስማቸው እንዳይጠቀስ የፈለጉ አንድ የአካባቢው ባለስልጣን በርካታ ውሎች መፈጸማቸውንና ፌም ዊክ አፍሪካ የተሰኘው ክንውን የፊልም ስራዎችን በተመለከተ ኬፕ ታውንን በዓለም ካርታ ላይ ያሰፍራታል ብለዋል። የፓራማውንት አፍሪካ የስርጭት ኃላፊ የሆኑት ቮሎኖ ማዲሳ ኩዌን በኮንፈረንሱ ላይ ተገኝተው ነበር።
So next week is going to be a very busy week for me and my programming team.
የሚቀጥለው ሳምንት ለኔም ሆነ ለቡድኔ ስራ የሚበዛበት ሳምንት ነው የሚሆነው። እንደምታውቂው ችሎታችንን ለመፈተሽ የሚሹ በርካታ ሰዎች አሉ። በጣም ተስፋ አድርጌያለሁ።
ቦሎኖ እንዳሉት በኮንፈረንሱ ከኮቪድ-19 ወረርሽኝ ወዲህ በአይነቱ በአፍሪካ ትልቁ ሲሆን ሰዎችም አጋጣሚውን በሚገባ ተጠቅመውበታል።
Well, most of them I had pre-meetings already.
ደህና አብዛኞቹ ቅድመ ስብሰባ የተቀመጡ ሰዎች ብቻዬን ሆነው ሲያዩ መተው አጠገቤ ተቀምጠው ከኔ ጋር መስራት የሚፈልጉትን ነገር ያቀርባሉ። ብዙ ጥያቄዎችንም ይጠይቃሉ።
እንደ ቦሎኖ ካሉ ሰዎች ጋር ለመገናኘትና ለመነጋገር ተስፋ አድርገው ከነበሩት አንዱ 67000 የኢንስታግራም ተከታይ ያለውና በደቡብ አፍሪካ ተዋናይና የማህበራዊ ሚዲያ ተጽዕኖ ፈጣሪዎች አንዱ የሆነው ኤርነስት ሴንት ክሌር አንዱ ነው።
Okay, so the movie is called Two Thirds of a Man. My character name is
የሚደንቅ ነው። የራሴ ንድፍ የሆኑ የልብስ አይነቶች አሉኝ በኢንተርኔት የሚሸጡ። በተጨማሪም ብዙ ከክፍያ ነጻ የሆኑ ነገሮች ታገኛለህ። በነጻ ማግኘት ማን ይጠላል?
ሌላዋ ተሳታፊ ካናዳዊዋ ድምጻዊት ዶሚኒክ ግራንት የተገኘችው ማህበራዊ መነቃቃትና ምርቶችን በማስተዋወቅ ላይ የሚያተኩረውን ኩባንያዋን ለማስተዋወቅ ነው።
ሁሉንም ስራ እናግዛቸዋለን። ኢንዱስትሪውን እንዲቀላቀሉ የድምጽ ስልጠናዎችን ስፖንሰር ከማድረግ እስከ ኮንፈረንስ ላይ ተሳታፊ እንዲሆኑ እስከ ማስቻል።
በኡጋንዳ እንደመኖሯ በዛ ያሉ አድማጮችን በአፍሪካ ለማግኘት ተስፋ ታደርጋለች።
እዚህ ያለሁት የሙዚቃ አልበሜን ለማስተዋወቅ ነው። አልበሙም ትውልድን ስለማዳንና ራስን ስለመውደድ ነው።
RX Global የተሰኘ ኩባንያ የአፍሪካ ሽያጭ ኃላፊ የሆኑትና የፌም ዊክ አፍሪካ አዘጋጅ የሆኑት ጂል ካሰርሊ እንዲህ አይነት ዝግጅቶች ወደፊት እንደሚቀጥሉ ተስፋ ያደርጋሉ። ብዙ ጉዳይ ፈጸማችሁ ወይ ተብለው ተጠይቀው ነበር።
ብዙ ስራዎች የተሰሩ ይመስለኛል። እንደሚቀጥል እርግጠኛ ነኝ። ሰዎች እንደገና በአካል ተገኝተው የፊት ለፊት ስብሰባ በማድረጋቸው ደስተኞች ናቸው። በመረጃ መረብ በርቀት የሚደረግ ግብይት ሰልችቷቸዋል። እንደሚመስለኝ ኤምአይፒ አፍሪካ ወይም ፍሬም ዊክ አፍሪካ ወደፊት ያድጋል።
ክንውኑ በአገሪቱ የፈጠራና የባህል ዘርፍ ከፍተኛው የንግድ ኮንፈረንስ ነው ተብሏል።
ተከታዩ ሳምንታዊ የስፖርት መሰናዷችን ነው። ኬኔዲ አባተ እንደሚከተለው አዘጋጅቶታል።
አቶ ኢሳያስ ጅራ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት ሆነው በድጋሚ ተመርጠዋል። ትናንት ነሐሴ 22 በተካሄደው ምርጫ ላለፉት 4 ዓመታት የኢትዮጵያ እግር ኳስ ፌዴሬሽንን በፕሬዝዳንትነት የመሩት አቶ ኢሳያስ ጅራ ከ138 ድምጽ ውስጥ 94 ድምጽ በማግኘት ነው በድጋሚ ተመረጡት። ከአቶ ኢሳያስ ጋር በእጩ ተወዳዳሪነት የቀረቡት አቶ መላኩ ፈንታ 27 ድምጽ ሲያገኙ አቶ ቶክቻ ለማየው ደግሞ 17 ድምጽ አግኝተዋል። በአፍሪካ ኢኮኖሚክ ኮሚሽን የመሰብሰቢያ አዳራሽ ለ2 ቀናት በተካሄደው የኢትዮጵያ እግር ኳስ ፌዴሬሽን የምርጫ ጠቅላላ ጉባኤ ላይ የጉባኤው ተሳታፊዎች የስራ አስፈጻሚ ኮሚቴ አባላትንም ስለመምረጣቸው የፌዴሬሽኑ መረጃ ያመለክታል። ትናንት በተካሄደ የአንትሪም ኮስት ግማሽ ማራቶን ኢትዮጵያውያኑ የዓለም ዘርፍ የኋላውና ጀማል ይመር በዘርፉ የዩናይትድ ኪንግደምን አዲስ ክብረ ወሰን አስመዝግበዋል። በሰሜን አየርላንድ በተካሄደው የግማሽ ማራቶን ውድድር ኢትዮጵያውያኑ የዓለም ዘርፍ የኋላውና ጀማል ይመር የዩናይትድ ኪንግደምን ኦል ካመርስ ክብረ ወሰን በማሻሻል ነው ያሸነፉት። ማንኛውም ፍላጎቱ ያለው አትሌት በሚሳተፍበትና በየአመቱ በሰሜን አየርላንድ በሚካሄደው የአንትሪም ኮስት ግማሽ ማራቶን አትሌት የዓለም ዘርፍ የኋላውና ጀማል ይመር ያለፈው አመት ድላቸውን በማስጠበቅ ሁለቱም በዘርፉ የሚካሄደውን የዩኬ ክብረ ወሰን በማሻሻል ጭምር አሸንፈዋል። በሴቶች ምድብ አትሌት ያለም ዘርፍ ውድድሩን 1 ሰዓት ከ04 ደቂቃ ከ22 ሰከንድ በመሮጥ ስታጠናቀቅ፣ በወንዶች ደግሞ የሀገሯ ልጅ አትሌት ጀማል ግማሽ ማራቶኑን 59 ደቂቃ ከ04 ሰከንድ በሆነ ሰዓት ነው ያጠናቀቀው። ትናንት እሁድ ነሐሴ 22 በተካሄደው በዚህ ውድድር ሌላዋ ኢትዮጵያዊት ፀሐይ ገመቹ 1:05:01 በሆነ ሰዓት የዓለም ዘርፍን በመከተል ውድድሩን በሁለተኝነት ስታጠናቀቅ፣ ኬንያዊቷ ቢያትሪስ ቼፕኬሞይ በ1:07:37 ሶስተኛ ሆናለች። በወንዶች ምድብ ደግሞ ጀማልን በመከተል ሁለተኛና ሶስተኛ የወጡት ኬንያውያኑ አልፍሬድ ንጌኖና ሻድራክ ኪማኒንግ ናቸው። በስጋት ውስጥ በተጀመረው የዩክሬን ፕሪሚየር ሊግ ረቡዕ ዕለት የተካሄደ አንድ ጨዋታ ለመጠናቀቅ ከአራት ሰዓታት በላይ ወስዶበታል። በሩሲያና ዩክሬን ጦርነት ምክንያት አምና በውድድር ዓመቱ አጋማሽ ላይ የተቋረጠው የዩክሬን ፕሪሚየር ሊግ ባለፈው ሳምንት በስጋት ታጅቦ ተጀምሯል። በዚሁ የውድድሩ መክፈቻ ሳምንት በሩክ ሊቪቭና ሜታሊስት ካርኪቭ ክለቦች መካከል ረቡዕ ዕለት የተደረገው ጨዋታ በአየር ጥቃት ማስጠንቀቂያ ድምጾች ወይንም ሳይረን ምክንያት አራት ጊዜ የተቋረጠ ሲሆን ጨዋታው የተጠናቀቀው ከተጀመረ ከአራት ሰዓት በኋላ መሆኑን ዘገባዎች አመልክተዋል። የሳይረን ድምጽ በተሰማ ቁጥር ተጫዋቾቹ በሊቪቭ ከሚገኘው ስኪፍ ስታዲየም ጨዋታውን እያቋረጡ የቦምብ ጥቃትን ለመከላከል ወደ ተዘጋጀ የደህንነት ስፍራ ለማምራት ተገደዋል። የደህንነት እርምጃዎች ዋና ቅድሚያ የምንሰጣቸው ጉዳይ በመሆናቸው ሁለቱም ቡድኖች በደህንነት ፕሮቶኮሎች መሰረት የማስጠንቀቂያ ድምጽ ሲሰማ ወደ መጠለያው መሄድ ነበረባቸው ያለው የሀገሪቱ ፕሪሚየር ሊግ ጨዋታው የፈጀበት አጠቃላይ ሰዓት 4:30 እንደነበረም አስታውቋል። በስተመጨረሻ እንግዶቹ ሜታሊስቶች ጨዋታውን 2-1 አሸንፈዋል። በዩክሬን ውድድሮች በሚካሄዱባቸው ስታዲየሞች አካባቢ ለተጫዋቾች የቦምብ መጠለያዎች የተዘጋጁ ሲሆን ደጋፊዎች ግን ስታዲየም መግባት አልተፈቀደላቸውም። በመጨረሻም የአውሮፓ ቻምፒየንስ ሊግና የዩሮፓ ሊግ የምድብ ድልድል ባለፈው ሳምንት ይፋ ሆኗል። ሐሙስ ዕለት በወጣው ጣ መሰረት በድምሩ 14 ጊዜ የአውሮፓ ቻምፒዮን የሆኑት ባየር ሙኒክ፣ ባርሴሎናና ኢንተር ሚላን የሚገኙበት የቻምፒየንስ ሊጉ ምድብ 3 ከፍተኛ ፉክክር የሚጠበቅበት የሞት ምድብ ነው። የቼክ ሪፐብሊኩ ቪክቶሪያ ፕላዘን ሌላው የምድቡ ተፋላሚ ነው። አያክስ፣ ሊቨርፑል፣ ናፖሊና ሬንጀርስ ደግሞ በምድብ 1፣ ፖርቶ፣ አትሌቲኮ ማድሪድ፣ ባየር ሌቨርኩሰንና ክለብ ብራግ በምድብ 2፣ ኤንትራ ፍራንክፈርት፣ ቶተናም፣ ስፖርቲንግ ሊዝበንና ማርሴ በምድብ 4፣ ኤሲ ሚላን፣ ቼልሲ፣ አርቢ ሳልዝበርግና ዳይናሞ ዛግሬብ በምድብ 5 ተደልድለዋል። የአምናው ሻምፒዮን ሪያል ማድሪድ፣ አርቢ ላይፕዚግ፣ የዩክሬኑ ሻክታር ዶኔትስክና ሴልቲክ በምድብ 6፣ እንዲሁም ማንቸስተር ሲቲ፣ ሲቪያ፣ ቦሩሲያ ዶርትሙንድና ኤፍሲ ኮፐንሃገን በምድብ 7 ሲደለደሉ፣ ፓሪስ ሴን ዠርሜን፣ ጁቬንቱስ፣ ቤኔፊካና ማካቢ ሃይፋ የመጨረሻው ምድብ ተፋላሚዎች ናቸው። የሻምፒየንስ ሊጉ የምድብ ጨዋታዎች የፊታችን ጳጉሜ 1 የሚጀምሩ ሲሆን የፍጻሜው ጨዋታ ደግሞ በቱርክ ኢስታንቡል በሚገኘው አታቱርክ ኦሎምፒክ ስታዲየም ሰኔ 3:2015 ዓ.ም ይከናወናል። የዩሮፓ ሊግ የምድብ ድልድልም ሐሙስ ዕለት በወጣ እጣ ይፋ የተደረገ ሲሆን ከእንግሊዝ በውድድሩ የሚሳተፉት ማንቸስተር ዩናይትድ እና አርሰናል ጥሩ የሚባል እጣ ደርሷቸዋል። ዩናይትድ ከሪያል ሶሲዳድ፣ ኤፍሲ ሸሪፍ እና ሞኒያ ኒኮሲያ ጋር በምድብ 5 ሲደለደል፣ አርሰናል ደግሞ በምድብ 1 ከፒኤስቪ፣ ከቦዶ እና ኤፍሲ ዙሪክ ጋር ነው የተደለደለው። ለዛሬ መረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ።
ስትከታተሉት የቆያችሁት ዘወትር በየለቱ ከሰኞ እስከ እሁድ ከምሽቱ 3 ሰዓት የሚተላለፈውን የአሜሪካ ድምጽ ራዲዮ ዝግጅታችንን ነው። አቀናባሪ ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ከመላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። በዝግጅቶቻችን ላይ ለሚኖሯችሁ አስተያየቶች በፌስቡክ አት ቪኦኤ አምሃሪክ እንዲሁም በትዊተር ሃሽታግ ቪኦኤ አምሃሪክ ላይ እንገኛለን። በተጨማሪም በዋትሳፕ መልእክታችሁን ልታደርሱን ለምትፈልጉ 202-251-3505 መገኛችን ነው። መልእክታችሁን በድምፅ ቀርጻችሁ ብታስቀምጡልን ይደርሰናል። በኢሜይል ለመላክ ለምትፈልጉ ደግሞ ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን ነው። አብራችሁን ስለነበራችሁ እናመሰግናለን። ነገ በተመሳሳይ ዝግጅት እስከምንገናኝ ሰላም፣ ደህና እደሩ። Thank you.